የኢትዮጵያ መከላከያ ሰራዊት የቀድሞ ጠቅላይ ኤታማዦር ሹም ሰዓረ መኮንንና በሜጀር ጀነራል ገዛይ አበራ በተከሰሱት የአስር አለቃ መሳፍንት ጥጋቡ ላይ ከፍተኛ ፍርድ ቤት የጥፋተኝነት ብይን ሰጥቷል። በኤታማዦር ሹሙና በሜጀር ጀነራል አበራ ላይ ሰኔ 15 2011 ዓ.ም ተመረጠ ከተፈጸመው ግድያ ጋር በተያያዘ በአስር አለቃ መሳፍንት ጥጋቡ ላይ የተመሰረተውን ክስ ሲመረምር የቆየው የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት ተከሳሹ ላይ የጥፋተኝነት ብይኑን ያሳለፈው በተሰየሙት ዳኞች ሙሉ ድምጽ እንደሆነ ታውቋል። የተከሳሹ ጠበቃ ቃለ ክርስቶስ ጌትነት ለአሜሪካ ድምጽ ራዲዮ በሰጡት ቃል ደንበኛቸው የተከሰሱት ህገ መንግስታዊ ስርዓቱን ለመለወጥ ወንጀል ፈጽሟል በሚል እንደሆነ ጠቁመው ከሁለተኛ እስከ 13ኛ የነበሩትን ክሶች መንግስት ቀደም ሲል አንስቶ የአስር አለቃ መሳፍንት ግን መቀጠሉን ገልጸዋል። መስፍን አራጌ ዝርዝሩን ያስደምጠናል።
ሰኔ 15 ቀን 2011 ዓ.ም በተፈጸመው የቀድሞ ጠቅላይ ኤታማዦር ሹም ሰዓረ መኮንንና ሜጀር ጄኔራል ገዛይ አበራ ግድያ የተጠረጠሩትን አስር አለቃ መሳፍንት ጥጋቡ ክስ ሲመረምር የቆየው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት ተከሳሹ ላይ በሙሉ ድምጽ የጥፋተኝነት ፍርድ አሳልፈዋል። የተከሳሹ ጠበቃ ቃለ ክርስቶስ ጌትነት ለአሜሪካ ድምጽ ሬዲዮ እንዳስታወቁት ደንበኛቸው ህገ መንግስታዊ ስርዓቱን ለመለወጥ ወንጀል ፈጽሟል በሚል ነው የተከሰሱት።
ተከሳሹ ላይ ቀርቦ የነበረው ክስ የወንጀል ህጉን 238 ንዑስ ቁጥር 2ን በመተላለፍ የአማራ ክልልንና የፌዴራል መንግስቱን ህገ መንግስታዊ ስርዓቱን ለመለወጥ በማሰብ በህገ ወጥ መልኩ ወንጀል ፈጽሟል በማለት ከሌሎች 13 ተከሳሾች ጋር ነው ክስ ቀርቦባቸው የነበረው።
መንግስት በሂደት ከሁለተኛ እስከ 13ኛ ያሉትን ተከሳሾች ክስ አንስቶ የአስር አለቃ መሳፍንትን ግን እንደቀጠል አብራርተዋል።
ክሱ ሂደት የሚለው ተከሳሹ ይህን ህገ መንግስታዊ ስርዓቱን በኃይል ለመናድ ካሰቡት ሰኔ 2010 ዓ.ም ከጄኔራል አሳምነው ጽጌ በተሰጠው ተልእኮ መሰረት ጠቅላይ ኤታማዦር ሹሙንና ጓደኛቸውን ገድለዋል። የእሱ ተሳትፎ ይህ ነው፣ ቀደም ያለ ዝግጅትም ነበረው የሚል ክስ ነው አቃቢ ግሱ ለይቶ ያቀረበው።
በምርመራና የክስ ሂደቱ ላይ ቅሬታ እንዳላቸው ጠበቃ ቃለ ክርስቶስ ገልጸዋል።
ምርመራ ሂደቱም ቢሆን አጠቃላይ የክስ ሂደቱ ላይ ብዙ የስነ ስርዓታዊ ግድፈቶች አሉበት ብለን ነው የምናምነው። ይኸውም ሌሎች ተከሳሾች ላይ ክስ ሲነሳ የእሱ ለብቻ መቀጠል አለበት፣ የእሱ ተነጥሎ መቅረብ አለበት የሚል መቆሚያ አቅርበን ነበር። እሱ ታለፈ። ከዛ በኋላ ደግሞ የምስክር አሰማሙ ሂደትም እንዲሁ ህገ መንግስታዊ ያልሆነና ስነ ስርዓታዊ ያልሆነ ነው ብለን ነው የምናምነው። ይኸውም ሀገሪቱ ላይ የኮሮና ቫይረስ ወረርሽኝ ተከስቶ በዚህ ሂደት ላይ እያለ ሁሉም መዝገቦች ቀጠሮ ላይ ነው የነበሩት። ነገር ግን ይሄ ቀርቶ ቀኑን ኤግዛክትሊ ባላስታውስም ምስክር ለመሰማት ተቀጥሮ የነበረው የአርቲስት አጫሉ ሁንዴሳ ግድያ ተፈጸመ። ከዛ በኋላ አንድ ቀን አለፈና ከህግ ውጪ ተከሳሹ ማረሚያ ቤት ሆኑ በፕላዝማ ምስክር እንዲሰማን የተደረገው።
ይህ ደግሞ ከደንበኛቸው ጋር ለመነጋገርና ለመመካከር እንዲሁም መስቀለኛ ጥያቄዎችን ለማቅረብ እንቅፋት ፈጥሮብን ነበር ብለዋል። የኢትዮጵያ ምክትል ጠቅላይ አቃቤ ህግ ፍቃዱ ጸጋ ግን ቴክኖሎጂን ለመጠቀም ምክክር ተደርጎበታል ባይ ናቸው።
እንግዲህ አሁን ይሄ በፍርድ ቤት ሂደት የምስክር አሰማሙ ምን መሆን አለበት የሚለው ክርክር ተደርጎ በፍርድ ቤቱም በፕላዝማም ጭምር አቃቤ ህግም እንዲወጣ ማማከር ያለባቸው ነገር እንዲያማክሩ እድል አመቻችቶ በቂ እድል ተጠቅሞ ነው የአቃቤ ህግ ምስክሮችም ሲሰሙ ምስክርነት እንዲሰማ የተደረገው። በልዩ ሁኔታም እንዲያገኟቸው ሁኔታ ተመቻችቶላቸው ነው እና ከማቆ ድረስ ኢቨን ከተከሳሽ ጋር የመመካከሪያ ጊዜ ጭምር ተሰጥቷቸው ነው። በችሎት ሂደት ላይ ፕላዝማ የችሎት ማስቻያ ስነስርዓት አይደለም፣ አይፈቀድም የሚል ህግ የለንም። ማለት ቴክኖሎጂ መጠቀም ከዘመኑ ጋር መሄድ ነው። በወቅቱም ሪኳየር ያደረገ ነበረ። በዛ ሰዓት ኮሮና ላይ ያለ ነው፣ መዝገቡ ደግሞ ያጣ ነው። የሀገር ኤታማዦር ሹም ነው ይታወቃል። ስለዚህ በተለየ ትኩረት ሊሰራ የሚገባው ነው የነበረው እና የተከሳሽ ራሱን የመከላከል መብቱ በአግባቡ ተጠብቆለት መስቀለኛ ጥያቄ ማቅረብ መብቱ ተጠብቆለት ነው።
ጠበቃ ቃለ ክርስቶስ አቃቢ ህግ ደንበኛቸውን ጥፋተኛ የሚያስብል በቂ ምስክር አላቀረበም ይላሉ።
መከላከያ ሂደትም እርግጥ ይቅረቡልን ብለናቸው የነበሩ ሰፊ ማስረጃዎች ነበሩ። ከቴሌ መገልበጥ አለበት ብለን በተለይ አንድ ምስክር ሽን ተሰጥቶኛን እሱ የመለመለኝ የሚል በነገራችን ላይ የባህር ዳሩንና የአማራ ክልሉን ለማገናኘት በተሄደበት መንገድ ባህር ዳር 17 ሰው ሞቷን የሚል ክሱ ላይ አለ። ማን ምን ሞተ የሚለው አቃቢ አንድም ማስረጃ አላቀረበም። አጠቃላይ የባህር ዳሩንና የዚህ አዲስ አበባ ተፈጸመ የተባለውን ለማገናኘት አንድ ምስክር ብቻ ነው በዚህ ጉዳይ ላይ የቀረበ። ሌሎቹ ድርጊቱ ሲፈጸም አየን የሚሉ ናቸው። የአቃቢ ምስክር ያው መሀል ላይ ያን ቀን የተፈጸመውን ነገር የሚያስረዱ ናቸው እና ይሄው ምስክር ደግሞ እንዲቀርብም ጠይቀን ነበር። መከላከያ በዲስፕሊን ተቋሙ ተባሯን የሚል ነው የነገረን።
በአንጻሩ ምክትል ጠቅላይ አቃቢ ህግ ፍቃዱ የመስካሪ ቁጥር ሳይሆን የተመሰከረው ጭብጥ ነው ወሳኙ ነገር ሲሉ ይመልሳሉ።
የምስክር ቁጥር 5 6 10 መሆኑ አይደለም። ምንድን የተመሰከረው ነው ዋናው። ስለዚህ በአግባቡ የቀረበው ምስክር አስረድቷል። እንደዚህ አይነት ወንጀሎች በሚስጥር የሚፈጸሙ ሲሆኑ አያ በብዙ ቁጥር ያሉ ምስክሮች ላይ መረጃ የሚገኝበት እነሱ ሁሉ መጥተው የሚመሰክሩበት አይደለምና የወንጀል ድርጊቱ ታስቦበት ታቅዶበት የተፈጸመ ከመሆኑ አንጻር ፀሐይ እንዲሞቀው የማድረግ ስራ አይሰራም። በሚስጥር የሚሰራ ነው፣ ወንጀል ነው። ከወንጀልም ደግሞ ሀገራዊ ማፍረስ መንግስታዊ ስልጣንን ባልተገባ መንገድ ለመያዝ መሞከር ስለሆነ በጣም በጥንቃቄ ነው የሚደረገው። ግን ያ የቀረበው ምስክር የመሰከረው የምስክርነት ይዘትና የምስክሩ ማንነት ከጉዳዩ ጋር ሊኖረው የሚችለው ግንኙነት ፍርድ ቤት ልመዝ ነው።
የተከሳሹ የጤና ሁኔታም ሂደቱን ውስብስብ አድርጎት መቆየቱን ነው የገለጹት ጠበቃ ቃለ ክርስቶስ።
በሌላ በኩል ደግሞ ተከሳሹ የነበረበትን የጤና ሁኔታ በአቃቤ ሕግ በኩል የቀረቡ ምስክሮች የሚያስረዱትኝ ራሱን ለማጥፋት ሞክሯን የሚል ነው እና በአንገቱ በኩል ጥይት ወጥቶ በአንድ አይኑና አንጎሉ በኩል ጥይት የወጣ ስለሆነ አሁንም ክፍተት ያሳያል እና ክርክሩ ከተጀመረ በኋላ በሂደት መሻሻል የማስታወስ ነገሮች ጨምሯል። በዚህ ሁሉ ሂደት ራሱን ለመከላከል የሚያስችሉ ሌሎች ነገሮችን ለማቅረብ ያለበት የጤና ሁኔታ ለእኛም በጣም በከፍተኛ ሁኔታ አዳጋች ሆኖብን ነው የቆየው። ለምሳሌ በፕላዝማ ሱዛ ሆኖ መናገርም በሂደት ቀስ እያለ ነው መውጣት የሚችለው። አሁን ኦፍኮርስ በደንብ መናገር ይችላል በተወሰነ ደረጃ። እንደዛም ሆኖ ያ ሁሉ ችግር ስለነበረበት በፕላዝማ ክርክር እሱ ከማረሚያ ቤት ሆኖ እኛ ከዚህ ሆነን መስቀለኛ ስንጠይቅ እሱ በፕላዝማ እስቲ ጥያቄ ካለ ሲባል ያንን አልቻለም።
ምክትል ጠቅላይ አቃቤ ሕግ ፈቃዱ እንደሚሉት ተከሳሹ ወንጀሉን ለመፈጸሙ የሚያስረዱ በቂ የሰውና የሰነድ ማስረጃዎች ቀርበዋል።
ተከሳሽ ግድያውን ስለመፈጸሙ ማስረጃዎችን አቅርበናል። ተገቢ የሆኑ ማስረጃዎች ከተከሳሽ የእምነት ቃል ጀምሮ ተከሳሽ በወቅቱ ወንጀሉ ስለመፈጸሙ በተለይ ከጀኔራል ሰዓረ ባለቤት ጀምሮ ምስክሮች አሉ። ቀጥታ የሆኑ ምስክሮች በወቅቱ ወንጀሉን ከፈጸሙ በኋላም ለማምለጥ ተኩሶች መፈጸሙ ተኩሶ መያዙን የሚያስረዱ የቀጥታም የአካባቢ ምስክሮች አሉ። በሰነድ ማስረጃ ከተከሳሽ ከተኮሶ መሳሪያ እልፈቱ ስለመድረሱ የሚያስረዱ ማስረጃዎች አቅርበናል። የፎረንሲክ ማስረጃዎች ስለዚህ ፍርድ ቤቱ ይህን ተመልክተው ነው እንዲከላከል ብዬ ነው የሰጠው። መከላከያ ምስክሮቹ ይህንን የአቃቤ ሕግ ማስረጃ ማስተባበል ባለመቻላቸው ጥፋተኛ ተብሏል።
ጠበቃ ቃለ ክርስቶስም ፍርድ ቤቱ በደንበኛቸው ላይ የጥፋተኝነት ውሳኔ ቢወስንም መከላከያዎችን አቅርበው መከራከራቸውን አስረድተዋል።
የጦር መሳሪያ ምርመራዎቹን በሚመለከት የህግ ክርክሮች አቅርበን እነሱ ላይ የፎረንሲክ ምርመራውን እንዲሁም ደግሞ የአውቶፕሲ ሪፖርቱን የሟቾችን አሟሟት አቅጣጫ የጥይቶችን በሚመለከት መከላከያ አቅርበን ተከላክለናል ብለን ነው የምናስበው። የሆነ ሆኖ ፍርድ ቤቱ የግራ ቀኛችን ማስረጃ ተመርምሮ በተከሰሰበት ድንጋጌ ስር ጥፋተኛ ነው በማለት ወስኗለኝ። ለሚቀጥለው 11 ለቅጣት ተቀጥሯል።
በተከሳሹ ላይ ባለፈው ዓመት ምስክር አሰምተው ፍርድ ቤቱ እንዲከራከር ብይን መስጠቱን የሚያስታውሱት የኢትዮጵያ ምክትል ጠቅላይ አቃቤ ሕግ ፈቃዱ ክስ ከመሰረቱ በኋላ በኮቪድ ወረርሽኝ ምክንያት መጠነኛ ያሉት መጓተት ተከስቶ እንደነበር ጠቁመዋል። ፍርድ ቤቱ የግራ ቀኙን የቅጣት አስተያየት ለመቀበል ሰኔ 11 ቀን 2013 ዓ.ም ተለዋጭ ቀጠሮ የሰጠ ሲሆን የተከሳሹ ጠበቃዎች ለጠቅላይ ፍርድ ቤት ይግባኝ ለመጠየቅ በዝግጅት ላይ መሆናቸውን ገልጸዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።